ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቅሊንጦ ማረሚያ ቤት የሚገኙ እስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ሬዲዮ ገለጹ።
እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲተኮስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋቴ ይሄ ነው። በምን አይነት ሁኔታ ዝም ብሎ መቀመጥ አለ እንዴ? ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ?
በእስር ላይ የሚገኘው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ወላጅ እናት ወይዘሮ ሙጭት ተካ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
በዚህ የማረሚያ ቤት የእሳት አደጋ ቃጠሎ ያው አጠቃላይ 23 ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው።
የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ ናቸው እኚህኛው። ዝርዝሩን በመጽሔቱ ትንታኔ ክፍለ ጊዜ እናቀርባለን።
የዛሬው ዜናችን አበይት የምንላቸው ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ በተነሳው እሳት 23 እስረኞች እንደሞቱ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ስራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምፅ ሬዲዮ ገለጹ። ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን 4000 አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትላንት እሁድ ተስማማች የሚሉት ናቸው። ዝርዝሮቹ ወደ ኋላ ይቀርባሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ ነሐሴ 30 2008 ዓ.ም ዝግጅቶቻችን ጋር አስተናጋጆች አሉ ከበደና
አዳነች ፍስሐዬ ነን። ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱ የዓለም ዜና ይቀርባል። ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ ከተነሳው እሳት ጋር በተያያዘ የእስረኞች ቤተሰቦች ስለ እስረኞች ዘመዶቻቸው ወሬ ለማግኘት እየተጨነቁ መሆናቸው ታውቋል። በእሳት ቃጠሎ 23 እስረኞች እንደሞቱ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ስራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምፅ ሬዲዮ ገልጸዋል። ቅሊንጦ በመንግስት ላይ ተቃውሞዎች በሚካሄዱበት ወቅት የተያዙ በከፍተኛ ደረጃ የሚታወቁ የፖለቲካ እስረኞች የሚገኙበት እስር ቤት ነው። የቀድሞው የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ዶክተር በቀለ ገርባና ምክትል ዋና ጸሐፊ ደጀኔ ጣፋ ይገኙባቸዋል። ሶስት ሰዎች ባለፈው ታህሳስ ወር ነበር የታሰሩት። በዛሬው ፕሮግራማችን በሰፊው ይዘገብበታል።
በተባበሩት መንግስታት ድርጅት የዩናይት ስቴትስ አምባሳደር አገራቸው ኢትዮጵያ ውስጥ በተቃውሞ ሰልፈኞች ላይ ተፈጸመ ስላለችው ከአግባብ ያለፈ ኃይል ተጠቃሚነት ወይም ጉዳይ አንስታለች አሉ። በአምባሳደር ሳማንታ ፓወር ይህን ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የደቡብ ሱዳን ጉብኝቱን ትላንት ማታ ሲያበቃ ለጋዜጠኞች በሰጡት መግለጫ ላይ ነው። አምባሳደሩ አያይዘውም ኢትዮጵያ ውስጥ የሚካሄደው ግጭት እጅግ ከባድ ነው ካሉ በኋላ ግልጽና ነጻ ምርመራ እንዲካሄድም ጥሪ አድርገዋል። መንግስት ሰላማዊ ሰልፈኞች ላይ ሰዎች ሰላማዊ በሆነ መንገድ ተቃውሞ እንዲያካሄዱ እንዲፈቅድ ዩናይት ስቴትስ ትጠይቃለችም ብለዋል። ኢትዮጵያ ውስጥ አንዳንድ ጊዜ ግድያ የታከለባቸው ሰፋ ያለ ነጻነት እንዲኖር የሚጠይቁ ተቃውሞች ለወራት ያህል ሲካሄዱ ቆይተዋል። መንግስት ግድያና ድብደባ በመፈጸም እንዲሁም የኢንተርኔት አገልግሎትን በመዝጋት ሲከሰስ ቆይቷል። የአፍሪካ ህብረት በአገሪቱ የሚታየው ተቃውሞ እንዳሳሰበው ለመጀመሪያ ጊዜ ባለፈው ሳምንት አመልክቷል። ይህ ዜና የተገኘው ከአሶሺየትድ ፕሬስ የዜና አገልግሎት ነው።
ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን 4000 አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትላንት እሁድ ተስማምታለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደቡብ ሱዳን ውስጥ 4000 ወታደሮች ያለው የጥበቃ ኃይል እንዲመደብ ባለፈው ወር አጽድቆ ነበር። የደቡብ ሱዳን ፕሬዚደንት ሳልቫኪር ክልላዊ የጥበቃ ኃይል እንዲመደብ እንደሚፈልጉ በያዝነው ወር ቀደም ሲል ገልጸው ነበር። 15 አባላት ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተወካዮች በሀገሪቱ ከፍተኛ ባለስልጣኖች ላይ ተጽኖ ለማሳደር ጁባ ድረስ ሄዱ በኋላ ነው መሪዎቹ የተስማሙት። የደቡብ ሱዳን የሽግግር ብሔራዊ አንድነት መንግስትና የጸጥታው ምክር ቤት አባላት ቅድሚያ ማግኘት ያለበት የሀገሪቱን ህዝብ ደህንነት ጥበቃና ሰብአዊ አቅርቦት ጉዳይ መሆን እንዳለበት መስማማታቸውን ባወጡት የጋራ መግለጫ ገልጸዋል። የህዝቡን ደህንነት ለመጠበቅ በተሰጠው ውክልና መሰረት በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ኃይል በነጻ እንዲንቀሳቀስ የደቡብ ሱዳን መንግስት ተስማምቷል።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንደገና ከተመረጡት የጋቦን ፕሬዚዳንት አሊ ቦንጎና የተቃዋሚ ፓርቲ ተወዳዳሪ ዣን ፒንግ ጋር በስልክ ተነጋግረዋል። በምዕራብ አፍሪካዊቱ አገር ግጭት እንዲቆምም ጥሪ አቅርበዋል። ተቃውሞ የተቀሰቀሰው ፕሬዚዳንት ቦንጎ እንደገና ከተመረጡ ባለፈው ረቡዕ ከተገለጸ በኋላ ነው። ቦንጎ ተወዳዳሪያቸው ዣን ፒንግን ያሸነፉት 49.8 ለ48.2 በሆነ ጠባብ የድምፅ ልዩነት ነው ተብሏል። ዋና ጸሐፊው ባንኪሙን በተቃውሞው ወቅት ሕይወት መጥፋቱን አውግዘው በመተላለፍ ላይ ያሉት አቀጣጣይ መልእክቶችም ጉዳይ እንዳሳሰባቸው ገልጠዋል። በአገሪቱ በመካሄድ ላይ ያለው ግጭት አሁኑን እንዲቆም ነው ጥሪ ያሰሙት። ይህ የተገለጸው ከዋና ጸሐፊው ጽህፈት ቤት በወጣ መግለጫ ነው። የጋቦን አስተዳደር የአገር አስተዳደር ሚኒስትር ሙቡሌት ሙባዬ በአገር አቀፍ ደረጃ ከአንድ ሺህ በላይ የሚሆኑ ሰዎች ታስረዋል፣ በመዲናይቱም ብቻ 800 ሰዎች ተይዘዋል ብለዋል። በግጭቱ 3 ሰዎች መገደላቸውም ተረጋግጧል።
የሶማሊያ መንግስት ለብሔራዊ ጥቅም ሲል ከኬንያ ጫት ጭነው ወደ ሶማሊያ የሚገቡ የአይሮፕላን በረራዎችን ሁሉ እንዳገደ የሶማሊያ ባለሥልጣኖች ገልጸዋል። የሶማሊያ ኤቪዬሽን ሚኒስትር አሊ አህመድ ጃንጋሊ ውሳኔው የተወሰደው ለብሔራዊ ጥቅም ሲባል ነው ብለዋል። ስለ ምክንያቱ ማብራሪያ ከመስጠት ግን ተቆጥበዋል። እገዳው ጊዜያዊ እንደሆነም አክለዋል። ከናይሮቢ መዲናይቱ ሞቃዲሾ ወደምትገኝባቸው የሶማሊያ ከተማዎች በሳምንት በ20 የሚገመቱ ጫት የጫኑ አይሮፕላን በረራዎች እንደነበሩ ታውቋል።
በመጨረሻም ሶሪያ ድንበር ላይ እስላማዊ መንግስት ነኝ ከሚለው ቡድን ጋር ሲዋጉ የቆዩት በቱርክ የሚደገፉ አማጽያን ከመጨረሻው ሰፈራቸው አባረዋቸዋል ትላለች ቱርክ። ቱርክ ጽንፈኛውን ቡድን ለማባረር በቀጥታ ወታደራዊ እንቅስቃሴ ውስጥ የገባችው ባለፈው ወር እንደሆነ ይታወቃል። ቱርክ ውስጥ በሲቪሎች ላይ ግድያ ከተፈጸመ በኋላ የቱርክ ፕሬዚዳንት ኤርዶጋን ጽንፈኛውን ቡድን ለመምታት በታንኮች በከባድ መሳሪያዎችና በተዋጊ አውሮፕላኖች ጭምር የተደገፈ ውጊያ እንዲካሄድ ማዘዛቸው የሚታወስ ነው። አድማጮች፣ ለዜና የተመዘገበ ክፍለ ጊዜ በዚሁ አበቃ።
በሶሪያ ወደ ተኩስ አቁም ማምራት እንዲቻል አንድ ስምምነት ላይ ለመድረስ ሁለቱ ሀገሮች ጥረት ማድረጋቸውን መቀጠል እንዳለባቸው ፕሬዚደንት ባራክ ኦባማ አስገንዝበዋል።
We have had some productive conversations about what a real cessation of hostilities would look like.
ሁለቱም ማገሮች ዩናይትድ ስቴትስና ሩሲያ እንደ አይሲልና ኑስራን በመሳሰሉ የጋራ ጠላቶች ላይ ማትኮር እንዲችሉ የተኩስ ማቆሙን ምን መልክ እንደሚይዝ የተወሰነ ውጤታማ ውይይት አድርገናል። ነገር ግን ባለው የመተማመን ክፍተት ሳቢያ ጉዳዩ ከባድ ድርድር ይጠይቃል።
ውጊያው ጋብ ብሎ እፎይታ ሲገኝ ለችግሮቹ ፖለቲካዊ መፍትሄ ፍለጋ ላይ ሁነኛ ውይይት ወደ ማድረጉ እንድንሻገር ያስችለናል ብለዋል ፕሬዝደንት ኦባማ። የውጭ ጉዳይ ሚኒስትራቸው ጃን ኬሪ ከሩሲያ አቻቸው ጋር ተኩስ አቁምን በተመለከተ መስራታቸውን እንዲቀጥሉ መመሪያ መስጠታቸውን ተናግረዋል ፕሬዝደንት ኦባማ። ፑቲንም ለውጭ ጉዳይ ሚኒስትራቸው ተመሳሳይ መመሪያ ሰጥተዋል ብለዋል።
ጉዳዩን ዳር ለማድረስ ተገቢውን እድል ይፈጥራል ብለን ከምናምንበት ያነሰ ነገር አንሰራም።
የጂ20 ጉባኤ ላይ ከሩሲያ አቻቸው ጋር የተነጋገሩት ኬሪ የቀሩትን ከባድ ነጥቦች ለመፍታት ተጨማሪ ስብሰባዎች ያስፈልጋሉ ብለዋል።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ሱሪያን አስመልክቶ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ገንቢ ያሉትን ውይይት ማካሄዳቸውን የተመለከተውን ዘገባ ነበር ያሰማናችሁ። በሁለቱ ወገኖች መካከል የመተማመን ክፍተት መኖሩን ፕሬዚዳንት ኦባማ ቻይና ከተማዋ የጂ20 አባል አገሮች መሪዎች ጉባኤ ማብቂያ ላይ ለጋዜጠኞች በሰጡት ማብራሪያ ነበር የጠቆሙት። ለአሜሪካ ድምጽ ራዲዮ ዘጋቢ ማርከስ ሃርተን ከዚችው ከተማ ያስተላለፈውን ዘገባ ነበር ቆንጅት ያሰማችን። አድማጮች፣ አሁን ወደ ትንታኔ ክፍለ ጊዜ እናልፋለን። የዜናው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳኝ ፍስሐየንን። በዓለም ዜናዎች የጀመርነው የዛሬ ሰኞ ነሐሴ 9 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። የዕለቱ አብይ ርዕስ ይቀድማል።
በርከት ያሉ ዘገባዎች ይዘናል። በርከት ያሉ ዘገባዎች ናቸው። አብዛኞቹም ከአለፈው ቅዳሜ ድንገት ጋር ይገናኛሉ። ከትላንት በስቲያ ቅዳሜ ከአዲስ አበባ ከተማ ወጣ ብሎ ከሚገኘው የቂሊንጦ ማረሚያ ቤት ላይ በደረሰው የእሳት አደጋ ቃጠሎ አደጋ 23 ሰዎች ሕይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ታዲያ ከዚሁ ጋር ተያይዞ በቅዳሜው የቂሊንጦ ማረሚያ ቤት እሳት አደጋና ተኩስ የደረሰውን ጉዳት ማወቅ ባለመቻላቸው ቤተሰቦች በእጅጉ መጨነቃቸውን የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት ተናግረዋል። ታራሚዎቹ ከትላንት ጀምሮ የት እንዳሉም ቤተሰቦች እንደማያውቁ ገልጠዋል። ይህ ከፍተኛ የአስተዳደር በደል ነው ሲሉም አማረዋል። መለስካቸው አምሃ ዝርዝሩን ይዟል።
50ኛ ዓመቱን ወይም የምስረታውን የወርቁ ኢዮቤልዩ በዓል በማክበር ላይ የሚገኘው የኢትዮጵያ ቤተሰብ መምሪያ ማህበር ፕሬዚዳንት ወይዘሮ መዓዛ ቅጣው 50 ዓመታት ወደ ኋላ ተጉዘው ሶስቱን የማህበሩ መስራቾች አስታውሰዋል። የቤተሰብ እቅድ
አድማጮች፣ አሁን የተዋወቀው ሌላ ፕሮግራም ነው። በሁለተኛው አጋማሽ ላይ የሚቀርብ ነው። የቴክኒክ ችግር የገጠምን ይመስላል። ድምፁ እንደተገኘ ወደዛው እናስተላልፋለን። አዎ ብርሃን ድምፁ ተገኝተዋል ብላለች። ለማስታወስ ታራሚዎቹ ከትላንት ጀምሮ የት እንዳሉ ቤተሰብ እንደማያውቁበት የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት የተናገሩበት ዘገባ ነው። አሁንም መለስካቸው አምሃ።
የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ዛሬ ረፋዱ ላይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት ጀምሮ ቅሊንጦ ታስረው የነበሩት አራቱ የኦፌኮ አመራር አባላትም ሆኑ ሌሎች እስረኞች በማረሚያ ቤቱ እንደማይገኙ ለቤተሰብ አባላት ተነግረዋል። ወደ ቢሾፍቱ ደብረ ዘይት ከሚወስደው ዋና መንገድ ወደ ሰሜን ምስራቅ ማለትም ወደ ቅሊንጦ ማረሚያ ቤት የሚወስደው መንገድ በጸጥታ ኃይሎች ተዘግቷል። ከፖሊስ አባላት ተነገረ እንዳሉት ከሆነ ታራሚዎቹ ወደ ሸዋ ሮቢትና ወደ ዝዋይ ወይም ባቱ ማረሚያ ቤቶች ተወስደዋል።
በአጠቃላይ እንደምንረዳው ከሆነ በዛ በቅሊንጦ ማረሚያ ውስጥ የሚገኙ ታራሚዎች ከ3000 በላይ ናቸው። እነዚህ አንድም ሳይቀር ወደዚህ ወደ ማረሚያ ቤቶች አካባቢ እንደሄዱ ነው የተነገረው፣ ለቤተሰቦች ነው የተነገረው። ስለዚህ ይህንን እንደሰማን ቤተሰቦች በትላንትናው ዕለት ዝዋይ ሄዶ ጠይቋል፣ ሸዋሮቢት ሄዶ ጠይቋል። ቤተሰቦቻቸውን ለመጠየቅ ሞክሮ ነበር። ነገር ግን እዛ ሲደርሱ አልመጡም፣ አልደረሱም፣ እኛ እናቅም ነው የተባሉት እና አሁን ውጥረት ተፈጥሯል በቤተሰቦች አካባቢ። በዚህ በሶሻል ሚዲያ ላይ እንደሚተላለፈው በህይወት የሌሉ ሰዎች ቁጥሩ ከፍ ያለ ነው። ወሬ በየቦታው ስለተሰራጨ የህግ ታራሚዎቹ በየቦታው ባሉት ማረሚያ ቤቶች ውስጥ በምን ሁኔታ እንዳሉ ማን እንደሞተ እንዴት እንደሆነ እስካሁን ድረስ ማወቅ አልተቻለም።
አቶ ሙላቱ አክለውም ቅዳሜ በመንግስት መገናኛ ብዙሃን በቅሊንጦ በተፈጠረው አደጋ ማንነቱ ያልታወቀ አንድ ሰው መሞቱንና 6 ሰዎች ቆስለዋል ከመባሉ በስተቀር አንድም ዘርዘር ያለ መረጃ ለህዝብ አለመነገሩ እርሳቸውንም ሆነ የእስረኛውን ቤተሰብ አባላት በእጅጉ አስጨንቀዋል ብለዋል። በተለይም ይላሉ በዚህ ማረሚያ ቤት አያሌ ኦሮሞዎች ታስረው ስለሚገኙ የአደጋው ሰለባዎች ሊሆኑ እንደሚችሉ አበክረው ገልጸዋል። ተጠያቂነት አለብኝ የሚል መንግስትም ለዚህ የህዝብ ጥያቄ ተገቢውን ምላሽ መስጠት ነበረበት። ይህ አለመደረጉ ከፍተኛ ያስተዳደር በደለው ብለዋል።
ብዙ የኢትዮጵያ ህዝብ ባሁኑ ጊዜ ሁኔታውን ለማወቅ እየጓጓ ነው። እነዚህ ሰዎች ሞተዋል? በህይወት አሉ? ያረጋጋታችሁት ነገር አለ ወይ? ምንድነው እየሆነ ያለው ይያሉን ነው። መንግስት ግን ችላ ብሎታል። አደጋውን እንዴት እንደተነሳ፣ ምን እንደተደረገ፣ ምን ጉዳት እንደደረሰ ለኢትዮጵያ ህዝብ መገለጽ ይኖርበታል። በተለይ የኦሮሞ ህዝብ ይህንን በከፍተኛ ደረጃ በጉጉት የሚጠብቁ ጉዳይ ስለሆነ መንግስት አሁንም ባፋጣኝ ለቤተሰቦቹ የታራሚዎቹን ቦታ የት ቦታ እንደሄዱ በግልጽ ሊነገራቸው ይገባል። ይሄ ካልተነገረ በአገሪቷ ውስጥ ችግር ውጥረት ይፈጠራል። እንዲህ አይነቱን ነገር እኛ ምንድን ነው ብንለው ከመልካም አስተዳደር ጦት ነው ምንለው። እንዲህ አይነቱን ነገር ለህዝብ አለመግለጽ ማለት ከፍተኛ የአስተዳደር በደል ነው ማለት ነው።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ከትላንት በስቲያ ቅዳሜ ከአዲስ አበባ ከተማ ወጣ ብሎ በሚገኘው የቅሊንጦ ማረሚያ ቤት ላይ በደረሰው የእሳት ቃጠሎ አደጋ የ20 ሰዎች ሕይወት ማለፉን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታወቀ። በሌላ በኩል በማረሚያ ቤቱ የሚገኙ የእስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ አሁንም ድረስ ማወቅ ያለመቻላቸውንና ሊጠይቁ በሄዱበት እንግልት እየደረሰባቸው መሆኑን ለአሜሪካ ድምፅ ተናግረዋል። የእስረኞቹን ቤተሰቦች አባላት ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። ቀጥሎ ይቀርባል።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ፣ የሰማያዊ ፓርቲ ህዝብ ግንኙነት የቀድሞ ባለሙያ የነበሩት አቶ ዮናታን ተስፋዬን ጨምሮ ሌሎች ታዋቂ ሰዎች በእስር ላይ የሚገኙበት ነው ቂሊንጦ ማረሚያ ቤት። ቅዳሜ ነሐሴ 28 ቀን 2008 ዓ.ም ቃጠሎ ያስተናገደውም ይህ ማረሚያ ቤት ነው። በእስር ላይ ከሚገኙት ታሳሪዎች አንዱ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ የነበረውና በማህበራዊ ድረገጾች ላይ በመጻፍ የሚታወቀው አቶ ዮናታን ተስፋዬ ነው። አቶ ዮናታን ታህሳስ 18 2008 መታሰሩንና ቂሊንጦ የሚገኘውን በቀጠሮ እስረኛነት እንደሆነ ወላጅናቱ ይናገራሉ። ማምሻውን እናቱን ወይዘሮ ሙጪት ተካን አነጋግሬያቸው ነበር። ስለ አቶ ዮናታን ሁኔታ ያወቁት ነገር እንዳለ ጠይቄያቸው ነበር።
ምንም ያወቅነው ነገር የለም። ምንም ዛሬ ቢዜ ነበር ሽግግር ፈጥሬ ነው የመጣሁት። ምክንያቱም ዝዋይም ሄድኩኝ የለም አሉኝ፣ ጮሬም ሄድኩ የለም አሉኝ። እዚህም እስቲ ተቃጥሎም እንደሆነ የተቃጠለበት ሆስፒታል ገብቶ እንደሆነ ሆስፒታልን፣ አሊያም ደግሞ ተመቶም እንደሆነ የገባበትን ሆስፒታል ንገሪኝ ብዬ ብል የምናውቀው ነገር የለም እጅ ቤች ብያለ ትንሽንን ተነገርኩኝ። እዚህም እዛም ሄድን አጣ ነው። እዚህ ደግሞ ቁስለኛውንም የተመታውንም የሞተውንም ለማግኘት የትኛው ሆስፒታል እንሄድ? እኛ የት ነው ሀገራችን? አሁንም ቢሆን ሀገሬን ማወቅ እፈልጋለሁ። በየቦታው ሄጄ ካጣሁት የት ሀገር ነው ያለሁት? ይህን ተናግር ያለሁ ምንድን ነው ምት ብሎ ጎቶት ሲያደርገኝ ልቀቀኝ፣ አሁንም ሀገሬ የት ነው ልቀቀኝ ብዬ ስለው ለቀቀኝ። አንደኛ በእድሜም ቢሆን ክሱ እበልጣለሁ።
የት ነው ይሄንን የጠየቃችሁት?
እዛው ቂሊንጦ።
ስንት ሰዓት ላይ ሄዳችሁ?
ከሶስት ሰዓት እስከ አምስት ሰዓት እዛው ነበር። ምንም ያገኘነው ነገር የለም፣ የምናየውን ነገር የለም። መኪና ማያል፣ ፍቅረኛ ማያል፣ በቃ ተንቀብተን ተንቀብተን ተስፋ ስንቆርጥ ወደ ቤታችን መጡ።
ምንድን ነው ስጋቶት?
እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲተኮስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋቴ ይሄ ነው። በምን አይነት ሁኔታ ዝም ብሎ መቀመጥ አለ እንዴ? ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ? ኔ ምንድን ነው ጋራንቴ?
በእለቱ ሊጠይቁ ሄደው ነበር ልጆትን?
አዎ ሄጃለሁኝ። ሶስት ሰዓት ተኩል ደርሻለሁ እዛ
ቂሊንጦ መግቢያው በር ድረስ ደርሰው ነበር?
አዎ ደርሻለሁ። ተኩሱ ሲተኮስ ራሴን ትንሽ መቆጣጠር አቅጣኝ የሮጥ ፍዴ ነበረ። ወታደሮቹ ይመለሱ፣ የት ይሄዳሉ? ምን ያደርጋሉ? ይመለሱና የሚሆነውን እንደ ሰው ይከታተሉ። ይሄ ስሜታዊ ሆኖ መሮጡ ራሶትን ይጎዳሉ ሲሉኝ እሺ ብዬ ተመለስኩኝ። እዛችሁም ይነድሃል፣ ጥይት ይተኮሳል፣ ሲበርድ ውጡ አሉ።
ወዴት ነበር የሮጡት እርሶ?
ወደዛ ወደ በሩ
ወደሚተኮስበት።
አዎ እንደው ቢገለኝ የሚገደለ ብዬ ሩጬ ነበር። ያው አባ ብለው መለሱኝ፣ ተመለስኩ።
ከዛ በኋላ እንዴት ሆነ?
በቃ ዞር በሉ ሂዱ፣ ምንም ነገር የለም፣ የሞተም ሰው የለም፣ የተቃጠለም የለም፣ እሳት ነው የተነሳው፣ እሳት አደጋ እያጠፋው ነው፣ ዞር በሉ አሉኝ። ምንም ማረጋገጫ ስለሌለ ምን ቤታችን መጣ።
መጀመሪያ ተኩስ ነው የተተኮሰው? እሳት ነው የነደደው? ምን ነው የቀደመው? እንግዲህ ቆሜ ነበርኩ።
እኛ ሲነድ ነው የደረስነው። ሲነድ ጭሱ ሲትጎለጎል አንቀው ሲወጣ አይቻለሁ። ከዛ ትንሽ ቆይቶኝ እንደደረስ ተኩስ ወደ ላይ ሰው የሚመታ አይነት ተኩስ ሳይሆን ወደ ላይ በጣም ተኩስ ነበር። በቃ ያንን ስሰማ ነው እኔ ወደፊት የሮጥኩት።
ያመለከታችሁበት ሌላ ቦታ አለ?
እኔ አላመለከቱም። ሌሎች አምልከው አናቀም አላውቅም። እኔ ልመና እግዚአብሔር ነው። እኔ አማኝ ነኝ። ባለቤቴ ቄስ ነው። ምን መንፌ የቄስ ልጅ ነኝ። ስለዚህ የኢትዮጵያ ሕዝብ ድረስልን። ልጆቻችን የትም አይቅሩ፣ ወንድሞቻችን የትም አይቅሩ፣ ወገኖቻችን የትም እና ሕዝቡ ይድረስልን፣ ይድረስልን። ኢትዮጵያም እግዚአብሔር የሚታደጋት እግዚአብሔር በጣም አድርጌ ለምነዋለሁ። ልጅ ነው፣ አንድ ልጄ ነው። ስለዚህ የኢትዮጵያ ህዝብ ይህን እያየ ዝም የሚል ከሆነ በጣም ነው ማዝነው። በጣም እኔ አንድ ልጄ ሙላ ማጣው ይኑርም አይኑርም ማውቀው ነገር የለኝም። ስለዚህ የኢትዮጵያ ህዝብ ወይ ድረስልኝ፣ እግዚአብሔርን እዛ ድረስልኝ ነው የምለው።
ግን አንድ ልጆት ነው?
ሁለት ናቸው ልጆች፣ አንዷ ሴት አንዱ ወንድ ያለኝ። የኢትዮጵያ ህዝብ ይድረስልን። ወገን ለወገን ብሎ ነው፣ ለህዝብ ብሎ ነው፣ ለራሴ ብሎ ያደረገው ነገር የለም። እና ይሄ ህዝብ እንዲህ አይነት ነገር ሲደረግ እንዴት ነው የአዲስ አበባ ህዝብ ዝም ብሎ የሚያየው? በጣም ነው ያዘንኩ። በጣም ስማት ነው። እግዚአብሔር ይድረስልኝ። እኔ ወደ እግዚአብሔር ነው የምጮኸው። ምንም ወገንም የለኝም። አባትም እናትም ቀብር ያለው ብቻዬን ነው። ብቻዬን ያሳደግኳቸው ልጆች ናቸው። ከአባታቸው ጋር ነው ያሳደግኩት እና እግዚአብሔር ይድረስልኝ። ለእኔ ብቻ ሳይሆን ለኢትዮጵያ ህዝብ ይድረስልን።
በዚሁ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለ በትናንትናው ዕለት ለአሜሪካ ድምጽ ስትናገር ቅዳሜ ዕለት በቦታው እንደነበረችና ለሁለት ቀን ባደረገችው ፍለጋ አባቷን ማግኘት እንዳልቻለች ገልጻ ነበር። ዛሬ ሄዳ እንደሆነ ጠይቂያት ነበር።
ሞክረናል። ለምሳሌ ትላንትና የቂሊንጦ ማረሚያ ቤት አስተዳደር ወደ ዝዋይ ልከናቸዋል፣ ዝዋይ ሂዱና ፈልጉ ብለውናል። ለዛም ነው የመጣ ነው እና ቢሮ መግባት የምንችል ከሆነ አስገቡንና እንጠይቅ እናናግራቸው ብለን ነበር። እና ውጭ ጠብቁ፣ መግባት አትችሉም፣ ውጭ ጠብቁ አሉን። ውጭ ስንት ሰዓት ሙሉ ጠበቅን፣ ምንም መልስ ስላላገኘን ሄድን። ማንም ወጥቶ የሚያናግረን አካል የለም፣ ወይም እዚህ ናቸው የሚለን የለም። ሁሉም ማረሚያ ቤቶች ስንሄድ አንድ ሰውም አልመጣም፣ አንድ ሰው እዚህ የለም ይሉናል። እና የት ነው የሄዱት? ሆስፒታል ከሌሉ ማረሚያ ቤት ከሌሉ የት ነው ያሉት ሰዎቹ? ጥያቄያችን ይሄ ነው። እኛ አሁን እየጠየቅን ያለነው ነገር ይሄ ነው፣ ግን መልስ አላገኘንም። መልስ የሚሰጠን አካል የለም። እኔ አባቴን ሳላይ ሶስት ቀን መቆየት ለእኔ በጣም ከባድ ነገር ነው። ያውም በህይወት ይኑር አይኑር በማይታወቅበት በዚህ ጊዜ ማለት ነው። መንግስት ወይ በህይወት አለ አላለኝም፣ ወይ ሆስፒታል ነው አላለኝም፣ ወይ ማረሚያ ቤት ነው ሌላ ቦታ ነው ያለው አላለኝም። ስለዚህ በጣም ተጨንቄያለሁ። ቤተሰብ በሙሉ በጣም ተረብሿል። መንግስት ኃላፊነት የሚሰማው ከሆነ እነዚህ ሰዎች የህግ ታራሚ ናቸው አይደለ? ገና አልተፈረደባቸውም፣ ተጠርጣሪ ናቸው። ፍርድ ቤት ነው ገና ወንጀለኛ ናቸውም ወንጀለኛ አይደሉም የሚለው። መንግስት ኃላፊነት የሚሰማው ከሆነ ተጠያቂ ነኝ ነገም ብሎ የሚያስብ ከሆነ የሆነ ነገር ማሳወቅ አለበት። የሚያናግረን አካል የለም። ጭራሽ ወደ ማስፈራራት እና ወደ ዛቻ ነው የገቡት። መታሰር ትፈልጋላችሁ? ዞር በሉ፣ ትታሰራላችሁ ምናምን አይነት ነገር ነው የሚነገረን።
የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላትንም እንዲሁ በትናንትናው ዕለት ጠይቀናቸው ነበር። ባለቤታቸው ያሉበትን ለማግኘት ሶስት ቀን ሙሉ ቢሞክሩም ማግኘት እንዳልቻሉ ገልጸዋል።
እኛ ወገኖቻችን ናቸው የሞቱ ያሉት የታሰሩ ያሉት ንገሩን፣ ቤተሰቦቻችን ነው ያልነው። ይሄ ደግሞ ማንኛውም ሰው የሚጠይቀው ጥያቄ ነው የጠየቅነው። እነሱ ግን ወደ ዛቻ ነው የሚሄዱት። እኔም ሄድኩኝ፣ እኔም ያው ነው የጠበቀኝና የሉም። ትናንትና ዝዋይና ሸዋሮቢት ነው ብላችኋል፣ ዝዋይ ደርሰን የመጣ ነው እና አሁን ደግሞ ንገሩን አልኩኝ፣ የሉም እና ማዕከላዊ ደግሞ አሁን በመጨረሻ ሰዓት ከቤታችን የወሰዱት እነሱ ስለሆኑ ማዕከላዊ ጥየቃ ሄድን። እዚህ እስረኛ የመጣ የለም። እኛ ወንጀል ጨርሰን አስረክበናል። ወንጀለኛ ናቸው ብለው ሰብስበው ወስደዋል። መበርበሪያ ወረቀት እንኳን ሳይዙ ነው መጥተው የወሰዱት። ወንጀል ምርመራ ነው፣ ወንጀለኞች ናቸው ብለው መጥተው ወስደዋል። አሁንም ሁሉም ሰው የሚያቀልኝ በቃ በህይወት ካሉ ይስጡን፣ በቃ ያሳዩን። ዛሬም ነገም የምለምነው ገና አንድ ሳምንት ጠብቁ፣ ሮብ ብለው ነበር፣ አሁን ደግሞ ገና አንድ ሳምንት ጠብቁ፣ እስከ አርብ ጠብቁ ነው የሚሉት። በየት ሀገር ነው ሰው ጤነኛ ሰው ከቤት ወስዶ ተነስቶ አንድ ሳምንት ጠብቁ? ለምን አያሳዩንም? አይነግሩንም ያሉበት ሁኔታ በህይወታቸው እንደወሰዷቸው እስከነ ህይወታቸው እንዲመልሱልን ነው የምጠይቀው። ይህንን ህዝቡም እንዲረዳኝ ነው። ዛሬ በእኔ የደረሰው ነገ ደግሞ በሌላ ሰው ላይ ይደርሳል። ይሄ ደግሞ የማይቀር ነው። ስለዚህ ይህንን ህዝቡ እንዲያቀልኝ ነው እኔ የምፈልገው።
የመያድ ማዕከላዊ ኮሚቴ አባል የሆኑት አቶ አሰጋ አሰፋ ከታሰሩ አንድ አመት እንዳስቆጠሩ፣ ቂሊንጦ ከመጡ ደግሞ 7 ወር እንደሆናቸው ልጃቸው ህይወት አሰጋ ትናገራለች። እስር ቤቱ መቃጠሉን ሰምታ ከምትሰራበት ምዕራብ ጎጃም ቡሬ ከተማ በትናንትናው ዕለት አዲስ አበባ መግባቷን ገልጻለች።
ትናንትና ሂጄ ነበረ። ማገናኘት አይቻልም ብለው ታክሲ መግባት አይችልም ዝግ ነበረ። ዘዋይ ሂደዋል ይባላል። ዘዋይ ሰው ልኬ ነበረ። ዘዋይ የሉም ነው የሚባለው። ሸዋሮቢትም እንደዛው ነው። ከ3 ቀን ከ4 ቀን በኋላ ያለውን ነገር እናመቻቻለን ብለው ነበር፣ ግን ምንም ነገር የለም እስካሁን እና ዛሬም ተመልሼ ሂጄ ነበር ያለውን ነገር እንትን ለማለት በቃ መግባት አልቻልንም፣ ማግኘት አልቻልንም። አሁን ምን ማድረግ እንዳለብኝ ራሱ አላውቅም፣ ግራ ገብቶኛል። ቁርጣችንን እስከምናውቀው አሁን እኔ በቃ እኔ እንደው ሬሳም ከሆነ ሬሳችን እንስጡንና አልቅቶ መቅበርም ትልቅ ነገር ነው። እኔ በቃ እንድትነግሩልኝ የምፈልግ እሱን ብቻ ነው። እኔ በቃ ሬሳም ሰጡን ነሳቸውም ካለ እሱን ብቻ ይንገሩ። ሌላ ምንም ነገር አንፈልግም። በቃ ለሀገር መስዋዕት መሆን ቀላል ነገር አይደለም፣ ከባድ ነው። ወገኖቻችን አለቁ። የእነሱ ብቻ አይደለም፣ በቃ በየቦታው በየወረዳው በየንትኑ ልቅሶ ነው። ሰው እንደ ከብት እየታረደ የሚጣልበት ሰዓት
በትላንትናው ዕለት ያነጋገርናቸው የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ቅዳሜ ከጠዋቱ 3:10 የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው በአጠቃላይ እሳቱን ለመቆጣጠር 7 ሰዓት እንደፈጀ ተናግረዋል። መንግስት በዛሬው ዕለት የ23 ታራሚዎች ህይወት በእሳት አደጋው ማለፉን አስታውቋል። በዚህ እስር ቤት ታስሮ የነበረው የዞን 9 ጦማሪ በፍቃዱ ኃይሉ በቂሊንጦ እስር ቤት ውስጥ እስከ 3000 የሚገመት እስረኛ ሊኖር እንደሚችል በትላንትናው ዕለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል።
አድማጮች የምትከታተሉት የዛሬ ሰኞ ነሐሴ 30 2008 ዓ.ም ስርጭታችንን ነው። ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። በቅዳሜው የቂሊንጦ ማረሚያ ቤት እሳት አደጋና ተኩስ የደረሰውን ጉዳት ማወቅ ባለመቻሉ ቤተሰብ በእጅጉ ተጨንቋል ሲሉ የኦሮሞ ፌዴራሊስቱ ኮንግረስ ምክትል ፕሬዚዳንት ተናግረዋል። ባለፈው ቅዳሜ በደረሰው በዚህ የቂሊንጦ ማረሚያ ቤት እሳት አደጋ በእስር ላይ የነበሩ 23 ሰዎች መሞታቸውን ደግሞ የገለጸው የኢትዮጵያ መንግስት የሟቾቹን ማንነት ደረጃ በደረጃ ለቤተሰቦች ይገለጻል ሲሉ የመንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ ተናግረዋል። ከሟቾቹ መካከል በእስር ላይ የነበሩ የተቃዋሚ መሪዎች ይኖሩበት እንደሆን ግን ተጠይቀው አቶ መሐመድ አላብራሩም። ቃል አቀባዩን ያነጋገረው እስክንድር ፍሬው ነው። ተከታዩን አጠናቅረዋል።
የተቃዋሚ መሪዎችና አባላት እንደዚሁም ሌሎች ታዋቂ ሰዎች በሚገኙበት የቂሊንጦ ማረሚያ ቤት ነው ቃጠሎ የተነሳው። የጉዳቱ መጠንም አሳሳቢ ሆኖ የቀጠለው መንግስት የጉዳቱን መጠን ዛሬ ይፋ አድርጓል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ በስልክ እንደገለጹልኝ ቅዳሜ ጠዋት በተነሳው የእሳት ቃጠሎ የ23 ታሳሪዎች ህይወት አልፏል።
በዚህ የማረሚያ ቤት የእሳት አደጋ ቃጠሎ አጠቃላይ 23 ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው። ከዚህ ጋር በተገናኘ ቃጠሎ ለመቆጣጠር የእሳት አደጋ መከላከል፣ ፖሊስ፣ የአካባቢው ህብረተሰብ በአጠቃላይ ሰፊ ርብርብ ነው የተካሄደው እና እነዚህ ርብርቦች ተካሄደው ነው በቁጥጥር ስር የዋለው።
የቆሰሉ ሰዎች ስንት ናቸው? አቶ መሐመድ እንግዲህ ቁጥሩን በተመለከተ በጣም የተለያዩ መረጃዎች ናቸው እየተሰራጩ ያሉት እና በተለያዩ ማህበራዊ ድረገጾችን በሌሎች መገናኛዎችን ማለት ነው። ቁጥሩ ከዚህም በላይ ያሻቅባል የሚል ስጋት አለ ወይ? የቆሰሉ ሰዎች ስንት ናቸው?
ወደ 9 ታራሚዎችና ፖሊሶችን ጨምሮ የሕክምና እርዳታ ተደርጎላቸዋል። በውስጡ ያሉ ታራሚዎችም ወደ ሌሎች የፌዴራል ማረሚያ ቤቶችም እንዲዘዋወሩ የተደረገበት ሁኔታ ነው ያለው። በቀጣይም ይሄ ማረሚያ ቤት አስፈላጊ ጥገና ተደርጎለት ወደ ማረሚያ ቤቱ የሚመለሱበት ሁኔታ ነው ያለው። በዚህ ረገድ ያው የታራሚ ቤተሰብም ያው በትዕግስት እንዲጠብቅ እናሳስብበት ሁኔታ ነው ያለው ማለት ነው። በዚህ ጋር በተገናኘ
እዚህ ላይ አቶ መሐመድ ሙሉ በሙሉ ነው የተዛወሩት ታራሚዎቹ? ቂሊንጦ የነበሩት ታራሚዎች በሙሉ ወደ ሌሎች ማረሚያ ቤቶች ተዛውረዋል ማለት ነው? ወደ የትኞቹስ ነው የተዛወሩት?
ወደ ፌዴራል ማረሚያ ቤቶች ነው የተዘዋወሩት። በቀጣይ አጠቃላይ ቃጠሎውን በተመለከተ ምርመራ ይደረጋል። የማጣራት ስራዎችም በቀጣይ በጥልቅ የሚከናወኑበት ሁኔታ ነው ያለው። ሂደቱን በቀጣይ እያየን እኛም እናስተላልፍበት ሁኔታ ይኖራል።
እንግዲህ 23 ሰዎች ህይወታቸው አልፏል ብለውኛል በዚህ ቃጠሎ። ሙሉ በሙሉ 23ቱም ሰዎች በቃጠሎ ምክንያት ነው ህይወታቸው ያለፈው። ከነዚህ ውስጥ ምን ያህሉ ናቸው ታራሚዎች ከ23ቱ? ይሄን ጥያቄ ማነሳው እንግዲህ የተለያዩ ተቃዋሚ ፓርቲዎች በተለያየ መንገድ ስጋቶቻቸውን እየገለጹ ይገኛሉ። ተቃዋሚ ፓርቲዎች ሊያመልጡ እየሞከሩ ነው በሚል ሰበብ በዛ በዛ በሚገኙ አባሎቻችን አማራሮቻችን ላይ ጉዳት እንዳይደርስ እንሰጋለን ይላሉ። ምንድነው የመሞታቸው ምክንያት? ከነዚህ ስንቶቹ ናቸው ታራሚዎች?
የቃጠሎው መንስኤ ያው እዛው በታራሚዎች በተነሳ የአመጽ ግርግር ጋር በተገናኘ ነው። እንግዲህ 23 ታራሚዎች ናቸው እኔ ጋር በደረሰኝ መረጃ ያመልጣሉ በሚል ምክንያት ተደርጎ ተቃዋሚ ፓርቲዎች ካነሱት ነጥብ ጋር በተገናኘ መንግስታችንም የጸጥታ ኃይሉም ለዜጎቹ ኃላፊነት የሚሰማው ነው። በህግ የበላይነት ጥላ ስር የሚንቀሳቀስ ነው። እንደዚህ አይነት ድርጊቶች በምንም መልኩ የሚታሰቡ አይደሉም፣ በዚህ መልኩ ሊያስቡ አይገባም የሚል ነው ያለኝና አጠቃላይ ግን ጉዳት የደረሰባቸው ቅድም ያልኩት 23 ታራሚዎች ናቸው ህይወታቸው ያለፈው በዚህ በቃጠሎ።
አቶ መሐመድ ሰውም እንደሚያውቁት የቂሊንጦ ማረሚያ ቤት የተቃዋሚ ፓርቲ መሪዎችና ሌሎችም ታዋቂ ሰዎች የታሰሩበት ማረሚያ ቤት ነው። ደረሰ በተባለው ቃጠሎ ምክንያት ከሞቱት ሰዎች መካከል እነዚህ የተቃዋሚ ፓርቲ መሪዎችና አመራሮች ይገኙበታል?
በዚህ በቅዳሜ ዕለት በተከሰተው ቃጠሎ አጠቃላይ 23 መሆናቸው ነው እስካሁን በደረሰኝ መረጃ።
የሟቾቹ ማንነት ገና
እኔ አሁን በዛ ደረጃ መረጃው አልደረሰኝም። አሁን በእጅ ያለው መረጃ አጠቃላይ 23 ታራሚዎች መሆናቸውን ነው የሚያሳየኝ።
አንዳንዶቹ የቤተሰቦች የታሳሪዎቹ ቤተሰቦች መረጃ ማግኘት እንኳን ያልቻልንበት ሁኔታ ነበር፣ መንግስት እኛን የማረጋጋትና የመርዳት የመደገፍ ኃላፊነት ነበረበት በዚህ ወቅት የሚል ቅሬታ እያሰሙ ይገኛሉ። አንዳንዶቹ እንዳሉትም ከቂሊንጦ ቃሊቲ፣ ከዚያም ከአዲስ አበባ ውጭ ዘዋይና ሌሎች ማረሚያ ቤቶችና ሆስፒታሎች በመዘዋወር የቤተሰቦቻቸውን ደህንነት ለማወቅ ሲጥሩ እንደነበር ተናግረዋል። ተንገላታን፣ መረጃ አልተሰጠንም፣ ቅሬታዎች እየቀረቡ ነው። ከዚህ አንጻር ምንድን ነው የእርስዎ ምላሽ አቶ ማመድ?
በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው። የእሳት አደጋ፣ የጸጥታ ኃይሉ፣ አካባቢው ህብረተሰብ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባሉ ህብረተሰብ ክፍሎች ላይ አንደኛ ቃጠሎ እንዳይስፋፋ፣ የከፍ አደጋ እንዳይደርስ፣ የሞትም የሆነ የቁስለት አደጋ እንዳይደርስ እና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረው እና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋል እና የከፍ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁ እና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው።
ቀደም ሲል ወደ አነሳው ጥያቄ ልመልሰውትና በዚያ ማረሚያ ቤት ውስጥ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የመላው ኢትዮጵያ አንድነት ድርጅት የቀድሞ ዋና ጸሐፊ አቶ ተስፋዬ ታሪኩና ሌሎችም የፖለቲካ መሪዎች ይገኛሉ። በእነዚህ ቢያንስ ስማቸው በተለያዩ የመገናኛ ብዙሀን በሚጠቀሰው የፖለቲካ መሪዎች ላይ ጉዳት እንዳልደረሰባቸው ማረጋገጫ መስጠት ይቻላል?
ይህንን መረጃ እየሰጠሁ ባለበት በዚህ ጊዜ ውስጥ ጥቅል የደረሰኝ መረጃ አጠቃላይ 23 ነው የሚል ነው። 9 ታራሚዎችና ፖሊሶች ላይ ደግሞ እንደዚሁ ሕክምና እንዲያገኙ የተደረገበት ሁኔታ ነው ያለው። ጥቅል የሆነ መረጃ ነው አጠቃላይ የደረሰኝ።
ይህ እንግዲህ የመጀመሪያው የማረቢያ ቤት ቃጠሎ አይደለም አቶ መሐመድ። ከዚህ ቀደም ብሎ በአምቦ፣ በደብረ ሳቦር፣ በጎንደር ተመሳሳይ ቃጠሎች መድረሳቸው ተዘግቧል። በዚህ ላይ ምን ይላሉ? መንግስት የታራሚዎችን ደህንነት ከመጠበቅ አንጻር ኃላፊነቱን እየተወጣ አይደለም የሚሉት ትችቶችም እየተዘነዘሩ ነው።
አሁን ቂሊንጦ ላይ የደረሰው ያው በቀጣይ የማጣራትና የምርመራ ስራዎች እየተከናወኑ ያለበት መንስኤው ምንድን ነው፣ እንዴት ሊፈጠር ቻለ፣ የመሳሰሉ ጥልቅ የሆኑ ምርመራዎችን የሚያስፈልግ ነው የሚሆነው እና ከማጣራቱ ከምርመራው በኋላ መረጃ ብንለዋወጥ የተሻለ ነው የሚል ስላለኝ ነው።
የመጨረሻ ጥያቄ አደርገዋለሁ አቶ መሐመድ፣ የሟቾቹ ማንነት ለቤተሰቦቻቸው የሚገለጠውና መረጃው የሚሰጠው መቼ ነው? የቆሰሉትም ሆነ አሁን ህይወታቸው እንዳለፈ የተገለጸው የ23ቱ ታራሚዎች ማንነት ማለት ነው።
አሁን ከስር ከስር አጠቃላይ መረጃዎችን እየሰጠን ያለ ነው። ከቅዳሜ ጀምሮ ዛሬ ሰኞ ነው። የምርመራና የማጣራት ስራዎች እየተከናወኑ ነው ያሉት። ከዚህ ውጤት በመነሳት ደግሞ በቀጣይ ተጨማሪ የሆኑ መረጃዎችን እየሰጠን መረጃ እየተለዋወጠን እንቀጥላለን ማለት ነው።
ቃጠሎውና የጉዳቱ መጠን ከተቃዋሚ ፓርቲ መሪዎችም የተለያዩ አስተያየቶች እየተሰጡበት ነው። ቃጠሎ መድረሱ የአደባባይ ሚስጥር መሆኑን ያስታወሱት የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዝዳንት አቶ ሙልጌታ አበበ መንግስት ሁኔታውን የያዘበትን መንገድ መረጃ ለመስጠት የወሰደበትንም ጊዜ ነቅፈዋል። በርከት ያለ ቁጥር ያላቸው አባሎቻቸውና የፓርቲያቸው አመራሮች በዚያ እንደሚገኙ ማስታወሰዋል።
ክሊንቶ ማረሚያ ቤት የሚያዳ አባላት በአንድ መዝገብ ብቻ በነመቶ አለቃ ጌታቸው መዝገብ ላይ ብቻ 16 የሚያዳ አባላት አሉ። በተጨባጭም በስም ዝርዝር እንደዚሁ አሉ። አቶ ተስፋዬ ታሪኩ የቀድሞ የሚያድ ዋና ጻፊ ነበሩ። መቶ አለቃ ጌታቸው መኮንን የምዕራብ ጎጃም ዋና ጻፊና የመላው ኢትዮጵያ አንድነት ድርጅት መያድ የማዕከላዊ ምክር ቤት አባል ናቸው። እንደዚሁ መምህር አሰጋ አሰፋ የመላው ኢትዮጵያ አንድነት ድርጅት መያድ የማዕከላዊ ምክር ቤት አባልና የምስራቅ ጎጃም የድርጅት ጉዳይ ኃላፊ ናቸው ክሊንቶ የሚገኙት። እንዲሁም እነ ወጣት ብርሃኑ ካሳ፣ ሌሎችም እናቱ ወርቁ፣ እነ መቶ አለቃ ማስረሻ የሚባሉ በጣም በርካታ ከሀያ በላይ የሆኑ የመያድ አባላትና አመራሮች የየዞን የየወረዳ አመራሮች አብዛኛዎቹ አመራሮች ናቸው እዛ ክሊንቶ የሚገኙት ማረሚያ ቤት። እነ አንማው ሞኝ ሆዴ ይሄ አደጋ እንደተፈጠረ በእስር ላይ ያሉ ወይም በታራሚ ቤተሰቦች ሊጠይቁ በድንገት የሄዱ ቤተሰቦች ሁሉ አሉ። አሁን እኛ ከመርጦ ለማርያም የመጡ የመምህር አሰፋ ልጆች እኛ ጋር ያሉት፣ ቤተሰቦቹ እኛ ጋር ያሉት፣ የተስፋዬ ታሪኩ ቤተሰብ እንደዚሁ ጭንቀት ላይ ነው ያለው፣ የጌታቸው ቤተሰብ ጭንቀት ላይ ነው ያለው። ይሄ ሁሉ ከመሆኑ በፊት መንግስት ይሄ ችግር እንደተፈጠረ አዎ ተፈጥሯል፣ ይህን ያክል ጉዳት ደርሷል፣ የደረሰ ጉዳት ካለ የደረሰው ጉዳት ከሌለ ደግሞ ጉዳት የደረሰ የለም ይኸውና ቤተሰቦቻችሁ ጋር ተገናኙ ብሎ ቢያንስ ለእናትና ለሚስት እንኳን ማሳየት ነበረበት ታራሚው። ይሄ በጣም ትልቅ ስህተት ነው የተሰራውና ይሄ ችግር እንደተፈጠረ በሩን ክፍት አድርገው ለተወሰነ ሰው ማለት ባሏ የታሰረባት ሚስቱ ቢያንስ ሄዳ ልታገኘው ይገባ ነበረ። ችግሩም ደግሞ የጉዳቱም ሰለባ የሆነ ሰው ካለ ይፋ ይሄ ነገር ሆኗል ብሎ ይፋ ማድረግ ነበረበት።
የአንዳንድ ታሳሪዎች ቤተሰቦች ከክልል ከተሞች ሳይቀር ወደ አዲስ አበባ መምጣታቸውን እስካሁን ግን መረጃ ያገኙበት ሁኔታ እንደሌለ ነው አቶ ሙልጌታ የተናገሩት። መረጃ እየተሰጠ ያለው ደረጃ በደረጃ መሆኑን የገለጸው መንግስት ግን ሁሉም ነገር በቅደም ተከተል ሊታወቅ እንደሚችል ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። አሁን ታዲያ በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ሰሞኑን ከደረሱን አስተያየቶቻችሁ ጥቂቱን እንሰማለን።
ጤና ይስጥልኝ ልጆች፣ እንደምን አላችሁ? አቶ ይልቃል ጌትነት ከአቶ አበበ ጋር ያደረጉትን ቃለ ምልልስ ስሰማ የባለአደራ መንግስት በአስቸኳይ መመስረት አለበት ብለዋል። የሽግግር መንግስት ይባል ነበር የቆየው፣ አሁን ደግሞ የለም። የሽግግርም ኢህአዴግም ራሱ እዛ ውስጥ መሳተፍ እንደሌለበትና የባለአደራ መንግስት እንዲቋቋምና ህገ መንግስት አርቅቆ ከዛ በኋላ የሚያስፈልገው ምርጫም ሆነ ሌላው ነገር ይከናወናል እያሉን ነው። ለመሆኑ ይህንን ሀሳባቸውን የአሜሪካ ባለስልጣኖችንም የካናዳንም አናገር ያለ ብለዋልና ይህንን ነው ሀሳባቸውን ነው የባለአደራ መንግስት ይቋቋም ብለው ነው የሚያቀርቡላቸው። ፕሬዚዳንት ኦባማ እኮ ኢትዮጵያ ሄደው በዲሞክራሲ የተመረጠ መንግስት ነው ብለዋል። እና የባለአደራ መንግስት ሲሉ ሟልት አይሆንባቸውም? ቀልድ ነው ይሄ? ፌዝ ነው አይለው? እንደገና ምርጫ ይካሄድ፣ እንደገና ሪፈረንደም ይካሄድ ቢባል ፓርላማው ይፍረስና እንደገና ምርጫ ይደረግ ቢባል ያስኬዳል። እንደው እንኳ ፍልስ ትንሽ ይኮረኩራል። አለበለዚያ ይፍረስና ባለአደራ መንግስት የሚለው ግን እንደው እነት ከልባቸው ነው ይህንን የሚሉት?
የቮይስ ኦፍ አሜሪካ ሬዲዮ ጣቢያን በመጀመሪያው ደረጃ ላመሰግን እፈልጋለሁ። የረጅም ዓመት አድማጭ ነኝ። እንግዲህ የዚህ አሁን ኢትዮጵያ ውስጥ የተከሰተውን ችግር እየተከታተላችሁ እንደምትሰሩ ያው ያዳመጥናችሁ ነው። በዚህ በኩል ጋዜጠኞችን በሙሉ ላመሰግን ፈልጋለሁ። አሁን አዲሱ የሰማይ ፓርቲን ሊቀመንበር አነጋግሮ ነበር ረጅም ጊዜ ኢንተርቪው አድርጓቸዋል። አሁን ግን ትልቁ ነገር ችግሩ እንዳለ ሆኖ አሁን ዛሬ ኢትዮጵያ ውስጥ ያለ ችግር ዓለም የሚያውቀው ጉዳይ ነው። ግን አንድ ትልቅ ነገር ምንድን ነው? ተቃዋሚ ፖለቲካ ድርጅቶች ላይ ህዝቡ ራሱ እኛ ራሳችን እየተቸገርን ነው። አሁን ችግር አለ፣ ለውጥ ይመጣል እያለ ህዝብ ሰው እየሞተ ነው። ተቃዋሚ ፓርቲዎች ደግሞ ምን አለ እንደው ብስማም ከረንደው ሲጋዜጠኞችም እናንተ ስትጠይቁ የእኛን የህዝቡ ፍላጎት ሲንገሩልን እነሱ እንዴት ነው የምንመርጣቸው? አሁን እኮ እንደ ጌጠዋትም ምርጫ ብኖረም እንዴት እንምረጣቸው? ተቸገርን። እኛ ያለው መንግስት እየገደለን ነው፣ እነሱ ደግሞ አልተስማሙልንም። ሁሉም መሪ እንዴት ሊሆን ይችላል? ችግር ነው። ኧረ እባካችሁ ጋዜጠኞች እስኪ ኢንተርቪው ስታደርጓችሁ እባካችሁ እየሰራችሁ ነው? በእርግጥ
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ 3 ሰዓት ከ40 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና እናሰማችሁ።
ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ ከተነሳው እሳት ጋር በተያያዘ የእስረኞች ቤተሰቦች ስለ እስረኞቹ ዘመዶቻቸው ወሬ ለማግኘት እየተጨነቁ መሆናቸው ታውቋል። በእሳት ቃጠሎው 23 እስረኞች እንደሞቱ የመንግሥት የኮሚኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ሥራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምፅ ሬዲዮ ገልጸዋል። የተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ሀገራቸው ኢትዮጵያ ውስጥ በተቃውሞ ሰልፈኞች ላይ ተፈጸመ ስላለችው ከአግባብ ያለፈ ኃይል ተጠቃሚነት ጉዳይ አንስታለች ብለዋል። አምባሳደር ሰማንታ ፓወር ይህን ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የደቡብ ሱዳን ጉብኝቱን ትላንት ማታ ሲያበቃ ለጋዜጠኞች በሰጡት መግለጫ ላይ ነው። ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን 4000 አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትላንት እሁድ ተስማምታለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደቡብ ሱዳን ውስጥ 4000 ወታደሮች ያለው የጥበቃ ኃይል እንዲመደብ ባለፈው ወር አጽድቆ ነበር።
ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን በዚህ ክፍል ቀዳሚ ወደ ሆነው የስፖርት ዝግጅት ነው የምናልፈው። አዘጋጅና አቅራቢ ሰለሞን ክፍሌ ስፖርት።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ ሀጎስ ገብረ ሕይወት ከኢትዮጵያ በዙሪኩ 5000 ሜትር ሩጫ ውድድር አሸነፈ። በእግር ኳስ የአፍሪካ ዋንጫ ማጣሪያ ተጠናቀቀ፣ ኢትዮጵያ አላለፈችም። የአውሮፓ፣ ላቲን አሜሪካና እስያ ሀገሮች ለዓለም ዋንጫ የሚያደርጉትን ማጣሪያ ውድድር ግን ቀጥለዋል። እነዚህን ሁለቱን በቀዳሚነት ይዘናል፣ አብራችሁን ቆዩ። ባለፈው ሐሙስ ዙሪክ ስዊዘርላንድ በሁለተኛው ቀን ከተካሄዱ ልዩ ልዩ የዳያመንድ ሊግ ውድድሮች የወንዶቹን 5000 ሜትር ላስቀድም። የኢትዮጵያው ሀጎስ ገብረ ሕይወት ነው በዚህ ውድድር በድል ያጠናቀቀው። 13 ደቂቃ ከ14.82 ሴኮንድ ነው የገባበት ጊዜ። ጠቅላላ ድምሩን ወደ 20 ከፍ አድርጓል። ደረጃውንም በአንደኛ ላይ ሰቅሏል። በሁለተኛና ሦስተኝነት ተከትለውት የገቡት አሜሪካውያኑ ፖል ኪፕኬሞይ እና ኤቫን ጃገር ናቸው። ሌሎች ኢትዮጵያውያንም ተሳትፈዋል በዚሁ 5000 ሜትር ሩጫ ውድድር። ውጤታቸውም ዮሚፍ ቀጀልቻ ሰባተኛ፣ ሙክታር ኢድሪስ አስረኛ፣ ኢብራሂም ጀላን 13ኛ ነው። ሌሎች ውድድሮችም ተካሂደዋል። በዕለቱ በወንዶቹ 100 ሜትር አሳፋ ፓውል ከጃማይካ፣ በ400 አካሚ ሲምቢን ከሩሲያ፣ በ400 መሰናክል ኬረን ክሌመንት ከዩናይትድ ስቴትስ፣ በሴቶቹ 800 ካስተር ሲሜኒያ ከደቡብ አፍሪካ አሁንም ጠንካራ መሆኗን አሳይታበታለች። አሁንም በሴቶቹ 3000 መሰናክል ሩት ጀቤት ከባህሬን በ9:07 በአንደኝነት አጠናቃለች። የኬንያና ዩናይትድ ስቴትስ አትሌቶች በሁለተኝና ሦስተኝነት ቦታ ፈጽመዋል። የሱሉስ ዝላይ ያሉሉና የጦር ወርወራው ድድሮችም ተካሂደዋል በለቱ የአትሌቲክስን ዜና ከማብቃቴ በፊት ግን ወደ ካናዳ ወስዳችኋለሁ። በሞስኩ ኦሊምፒክ ሁለት የወርቅ ሜዳሊያዎች ተሸላሚው ኢትዮጵያዊው አትሌት ሻምበል ምሩጽ ይፍጠር በጠና ታሟል። በ5ና 10 ሺህ ሜትር ባለድሉ ማርሽ ቀያያሪ አትሌት ምሩጽ ይፍጠር በአሁኑ ጊዜ በጠና የሳምባ በሽታ ታሞ የሚተነፍሰው በመሳሪያ አማካይነት መሆኑን ለመረዳት ይችላል። ለመንቀሳቀስ ያለ መሳሪያ ወርዳታ አይችልም ተብሏል። ይበንዲ እንዳለ ግን በአትሌት ኃይለ ገብረስላሴና ስለሺ ስህን አስተባባሪነት ሌሎች ታዋቂ አትሌቶችን ያካተተ ለምሩጽ ወርዳታ እየተሰበሰበ መሆኑን ባልደረባችን ገዛኸኝ ጽዮን መስቀል ገልጾልኛል። ቀደም ሲልም የኢትዮጵያ አትሌቲክስ ፌዴሬሽን 200 ሺህ ብር የኢትዮጵያ ኦሎምፒክ ኮሚቴ ደግሞ 150 ሺህ ብር ለምሩጽ የሕክምና ወጪ እንዲውል ማድረጋቸውን አስታውቀዋል። ለእግር ኳስ ስፖርት ዜና ወደ አዲስ አበባ እንሄዳለን። ስለ አፍሪካ ዋንጫ ማጣሪያ መጠናቀቅና የዓለም ዋንጫ ማጣሪያ ደግሞ መቀጠሉን አስመልክቶ ገዛኸኝ አጠር ያለ ዘገባ አለው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። አውሮፓ፣ ላቲን አሜሪካና እስያ በዓለም እግር ኳስ ዋንጫ ማጣሪያ ውድድሮች ላይ ሲሰነብቱ፣ አፍሪካ ደግሞ አህጉራዊ ማጣሪያውን አጠናቃለች። የ48 አፍሪካ ሀገራት ብሔራዊ ቡድኖቻቸው በ13 ምድብ ተደልድለው ለአንድ ዓመት ሲፋለሙበት የቆየው አህጉራዊ እግር ኳስ ማጣሪያ ትናንትናና ከትናንት በስቲያ ተጠናቋል። በማጣሪያው ሂደት አልፎ በ2017 31ኛው የአፍሪካ እግር ኳስ ዋንጫ የሚሳተፉ 15 ሀገሮችም ታውቀዋል። የኢትዮጵያ ብሔራዊ ቡድን ዋልያዎቹ በምድብ 10 ከአልጄሪያ፣ ከሊሶቶና ከሲሸልስ ጋር ማጣሪያውን ያደረገ ሲሆን በስድስቱ ጨዋታ 11 ነጥብ አግኝቶ ከምድቡ በሁለተኝነት ጨርሷል። ዋልያዎቹ የተመደበበት ማጣሪያ ድልድል ከአልጄሪያ በስተቀር ቀለል ያለ በመሆኑ በጥሩ ሁለተኛነት አልፎ በዋናው የአፍሪካ ዋንጫ የመሳተፍ እድል ይኖረዋል ተብሎ ቀድሞ ቢገመትም እድሉን ሳይጠቀምበት ቀርቷል። በተለይም ቀደም ሲል ከሲሸልስ ጋር አቻ መለያየቱና በአልጄሪያ የደረሰበት የከፋ 7-1 ሽንፈት በጥሩ ሁለተኝነት እንዳያልፍ አድርጎታል። በርካታ ኢትዮጵያውያንም በዚሁ በእግር ኳሱ አለማለፉን ተከትሎ ሀዘንና በቁጭት አሳድሮባቸዋል። ቀደም ሲል ከሲሸልስ ብሔራዊ ቡድን ጋር አቻ የተለያየው የኢትዮጵያ ብሔራዊ ቡድን ትናንት በመልሱ ጨዋታ ሲሸልስን 2-1 ረቷል። ከዚሁ ምድብ 10 ሳይሸነፍ በአንደኝነት አጠናቆ ለዋናው የአፍሪካ ዋንጫ ማለቁን ያረጋገጠው የአልጄሪያ ብሔራዊ ቡድን ነው። በሳምንቱ መጨረሻ በሌሎች የአፍሪካ ከተሞች ከተደረጉ የማጣሪያ ጨዋታዎችም የተወሰኑትን ለመጥቀስ ያህል ቶጎ ጅቡቲን 5-0፣ ሴኔጋል ናምቢቢያን 2-0፣ ኡጋንዳ ኮሞሮስ በሴቶችን 1-0 ሲያሸንፉ ሩዋንዳና ጋና ኮትዲቯርን ከሴራሊዮን በተመሳሳይ 1-1 አቻ ተለያይተዋል። ከስድስት ወራት በኋላ ጋቦን የምታስተናግደው 31ኛው የአፍሪካ ዋንጫ ማጣሪያ ያለፉት 15 ቡድኖች አልጄሪያ፣ ሞሮኮ፣ ግብፅ፣ ቱኒዚያ፣ ጋና፣ ሴኔጋል፣ ካሜሩን፣ ኮንጎ ዲሞክራቲክ፣ ቶጎ፣ ኮትዲቯር፣ ዚምባብዌ፣ ጊኒቢሳው፣ ማሊና ኡጋንዳ ሲሆኑ አዘጋጅ አገር ጋቦን ጭምር 16 ብሔራዊ ቡድኖች ይሆናሉ ማለት ነው። ከሁሉም ምድብ በነጥብ ቀዳሚ ሆነው በጥሩ ሁለተኝነት ያለፉት ሁለት ቡድኖች ኡጋንዳና ቶጎ ናቸው። የኡጋንዳ ብሔራዊ ቡድን ወደ አፍሪካ ዋንጫ ተሳትፎ ሊመለስ የቻለው ከ38 ዓመታት በኋላ መሆኑ ነው። የሀገሪቱ መሪ ዮዌሪ ሙሴቬኒና የኡጋንዳ ሕዝብ በቡድኑ ውጤት በደስታ ጮቤ ረግጠው ጨፍረዋል። ፕሬዚደንት ሙሴቬኒ ለአፍሪካ ዋንጫ ካለፈ ለአሰልጣኙ ሰርጌ ቪዝኒቾ 1 ሚሊዮን፣ ለተጫዋቾቹ ደግሞ እያንዳንዳቸው $10,000 ጉርሻ እንደሚሰጡ ማጣሪያው ከመጀመሩ አስቀድሞ ቃል ገብተው እንደነበር ይታወሳል። በእኔ በኩል ያለው ይኸው ነው ሰለሞን።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም የመስክ ቴኒስ ዩኤስ ኦፕን ፍላሽንግ ሚዶ ኒውዮርክ ላይ ቀጥሏል። በሴቶቹ በዓለም ደረጃዋ ቁጥር አንድ ላይ የምትገኘው አሜሪካዊቷ ሴሬና ዊሊያምስ በታላላቆቹ የመስክ ቴኒስ ውድድር ለ307ኛ ጊዜ ድል በመቀዳጀት በስፖርቱ ታሪክ ቀዳሚውን ስፍራ አስመዝግባለች። ቅዳሜ ዕለት ተጋጣሚዋን ስዊድናዊት ጆሃና ላርሰንን በሁለት ዙር 6-2-6-1 በሆነ ውጤት ቀጥታ ያሳረፈቻት ልክ በ59 ደቂቃ ውስጥ ነው። በመጀመሪያውና ሁለተኛው ዙር ላይ ስዊድናዊቷ የምትመካባቸውን ጠንካራ ሰርቮች መስበር በመቻለዋ ነው ሴሬና ዊሊያምስ ለድል የበቃችው። በወንዶቹ ደግሞ ቁጥር አንዱ ኖቫክ ጆኮቪች ተቀናቃኙን እንግሊዛዊ ካይል ኤድመንድን በአራት ዙር አሸንፎ እንዲያርፍ አስገድዶታል። ጆኮቪች ቀጥሎ የሚጋጠመው ከፈረንሳዩ ጆ ዊልፍሪድ ሶንጋ ጋር ይሆናል። ዩኤስ ኦፕን ከስድስት ቀናት በኋላ እሁድ ይፈጸማል። የዋንጫ ውጤቱን ተከታትለን እናቀርባለን። በዚህ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ደህና ቆዩ።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ወደ መጨረሻው ሳምንታዊ ቅንብር እንሻገር። ጤና የተመሰረተበትን 50ኛ ዓመት በቅርቡ ያከበረው የኢትዮጵያ ቤተሰብ መምሪያ ማህበር በመላ አገሪቱ የተለያዩ አገልግሎቶችን እየሰጠ መሆኑ ተገለጸ። የዛሬ 50 ዓመት በአንዲት ነርስ አንዲት አነስተኛ ክሊኒክ ውስጥ የተጀመረው ማህበር ባለፉት 20 ዓመታት በኢትዮጵያ የወሊድ መጠን በግማሽ በመቀነስ ማህበሩ የተጫወተውን ሚና የገለጹት ፕሬዚዳንቱ፣ በሌላ በኩል ግን የህዝብ ቁጥር እድገቱ መጠን ዛሬም ከፍተኛ መሆኑን አመልክተዋል። መለስካቸው አመሃ ያጠናቀረው ዘገባ አለ፣ ቀጥሎ ይቀርባል።
50ኛ ዓመቱን ወይም የምስረታውን የወርቁ ኢዮቤልዩ በዓል በማክበር ላይ የሚገኘው የኢትዮጵያ ቤተሰብ መምሪያ ማህበር ፕሬዚዳንት ወይዘሮ መዓዛ ቅጣው 50 ዓመታት ወደ ኋላ ተጉዘው ሦስቱን የማኅበሩ መሥራቾች አስታውሰዋል። የቤተሰብ ዕቅድ አገልግሎቱ የተጀመረው በአንዲት ነርስና በአንዲት ክሊኒክ ውስጥ እንደነበር የተናገሩት ወይዘሮ መዓዛ በወቅቱ የነበረው አጠቃላይ ሁኔታም ሆነ የመንግሥት ፖሊሲ አመቺ አልነበረም ብለዋል። የዛሬውን ልዩነትም እንዲህ ሲሉ ገልጸውታል።
ለምሳሌ የሚያልፋውን ወቅት የጤና ፖሊሲ፣ የስነ ህዝብ ፖሊሲ እና የሴቶች ፖሊሲ፣ የቤተሰብ ፖሊሲ፣ እነዚህ የመሳሰሉትን ሁሉ በመጠቀም ማህበራችን በተቻለ መጠን በመላ ኢትዮጵያ ውስጥ ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ ባቋቋማቸው በመላ ኢትዮጵያ ውስጥ 8 ሪጅናል ቢሮዎች እና እንዲሁም በእነሱ ስር ባቋቋማቸው 55 የተዋልዶ ጤና ክሊኒኮች አማካይነት እና 24 ወጣት ማዕከላት አማካይነት አገልግሎቱን በስፋት እየሰጠ ይገኛል።
ወይዘሮ መዓዛ ቅጣው የኢትዮጵያ ቤተሰብ መምሪያ አገልግሎቶቹን በመላ ሀገሪቱ ተደራሽ ለማድረግ የተጠቀመባቸው ዘዴዎች ፈር ቀዳጆች ናቸው ብለዋል። ዛሬ በመንግስት ተግባራዊ የተደረገውን ከ40,000 በላይ በሚሆኑ የጤና ባለሙያዎች የሚሰጠውን አገልግሎት ማህበሩ ቀደም ሲል በስራ ላይ አውሎት እንደነበረ አስታውሰዋል። አክለውም የዓለም የቤተሰብ እቅድ ፌዴሬሽን ለማህበሩ የሰጠውን እውቅናም ለምስክርነት አቅርበውታል።
ኢንተርናሽናል ፕላንድ ፓረንትሁድ ፌዴሬሽን የሚባለው የዓለም የቤተሰብ እቅድ ፌዴሬሽን የተባለውና 172 አገሮችን ያቀፈው በዓለም ውስጥ የዚያ አባል ነን። ከዚያ አባል በመሆናችን አፍሪካ ሪጅን የሚባለው ደግሞ ከዚያ የወጣው የአፍሪካ ሪጅን ደግሞ የሚባለው እኛ ያለንበት 42 ሀገሮችን የያዘ ማህበር ነው። እዚያም አባል ነን። ይህንን የማሰልጠን ክህሎታችንን ተመልክቶ በ2013 እንደ አውሮፓ አቆጣጠር ማህበራችን በሀገራችን ብቻ ሳይሆን የሌሎች አፍሪካ ሀገሮችንም የተዋልዶ ጤና ባለሙያዎችን እንድናሰለጥን የትምህርት ማዕከል እንዲሆን መርጦታል።
በአሁኑ ጊዜ ይህ የማሰልጠኛ ማዕከል ተቋቁሞ ለመንግስትና ለተለያዩ ድርጅቶች የሙያ ስልጠና ማህበሩ እየሰጠ እንደሚገኝም ገልጸዋል። በሌላ በኩል የማህበሩ ስራ አስኪያጅ ወይዘሮ ገነት መንግስቱ የኢትዮጵያ ቤተሰብ መምሪያ ማህበር ትኩረት መንግስት ባልደረሰባቸው ወይንም በሚታዩ የአገልግሎት ክፍተቶች አካባቢ እንደሆነ ገልጸዋል። አሁን ከሚታየው የህዝብ ቁጥር አኳያ የማህበሩ ስራ ፍሬያማ ነው ማለት ይቻላል ወይ ለሚለው የጋዜጠኛ ጥያቄም ወይዘሮ ግነት አዎንታዊ መልስ ነበር የሰጡት።
ቤተሰብ እቅድን አገልግሎት በተመለከተ ወይም ኮሊድ ጋር በተመለከተ የመጀመሪያው ጥናት ዝርዝር ጥናት የተጠና በ1982 ዓ.ም በማዕከላዊ ስታቲስቲክስ ባለስልጣን ነው። በዚህ ጥናት ላይ ያገኘ የነበረው የሚያሳየው የቤተሰብ እቅድ አገልግሎት በዛ ጊዜ በተለይ በወሊድ እድሜ ውስጥ ያሉት ያገቡ ሴቶች የቤተሰብ እቅድ የሚጠቀሙት ወደ 4% ብቻ ነበሩ። ዛሬ ያ ቁጥር በ2007 አካባቢ የተካሄደ ጥናት ነበረ። በዚህ ጥናት በማዕከላዊ ስታቲስቲክስ ባለስልጣን ኤጀንሲ ማለት ነው በዛ ላይ የምናሳየው የወሊድ መጠኑ በ1982 ወደ 7.7 ወደ አንድ ሴት በአማካኝ የምትወልደው ልጅ ብዛት ወደ 8 አካባቢ እንደማለት ነው። አሁን ግን ያ ወደ 4.1 የወረደበት በግማሽ የቀነሰበት ሁኔታ ነው የምናየው።
የወሊድ መከላከያን ወይንም የቤተሰብ እቅድ አገልግሎትን በመጠቀም ረገድ የታየውን ለውጥም ወይዘሮ ገነት ዘርዝረዋል።
የወሊድ መከላከያ ወይም የቤተሰብ እቅድ የሚጠቀሙ ያገቡ ሴቶች ብዛት ደግሞ በወሊድ እድሜ ከ15 ከ49 አሉ። በዚህ ጥናት ያየ ነው ወደ 41% እንደደረሱ ነው። ይህንንም እንግዲህ ወደ 65% በ2020 ለመድረስ ከፍተኛ ጥረት መንግስት ያንን ግብ አስቀምጦ በመስራት ላይ ነው ያለው። የኢትዮጵያ የቤተሰብ መምሪያ ማህበርም ይህም የተሳካ እንዲሆን ባሉት ክፍተቶች ሁሉ እየገባ የራሱን ጥረት የሚያደርግበት ነው።
በጤና ጥበቃ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዲሬክቶሬት ዳይሬክተር አቶ አህመድ ኢማኑ በበኩላቸው ይህ ቁጥር በ2008 ዓ.ም እንደጨመረም ጥናቶች ማረጋገጣቸውን ይናገራሉ።
አሁን ባለንበት ደረጃ የአገልግሎት ሽፋኑ ወደ አሁን በዚህ አመት ስለሌላችሁ ሊሆን ይችላል ወደ 42.2% ደርሷል። ቅድም 41 ነው የተባለው። ይሄ አሁን 2008 ላይ ነው ያለነው፣ አድጓል። ይሄ ማለት እንግዲህ የኢትዮጵያ ህዝብ አብዛኛው የበወሊድ ወይም ደግሞ የወሊድ እድሜ ላይ ያሉ ሰዎች አገልግሎቱን ለማግኘት የሚችሉበት ሁኔታ ተመቻችቷል የሚል እንትን አለን። ግን አሁንም ይህንን ወደ 65% ለማድረስ ሰፊ ስራ እየተሰራ ያለበት ሁኔታ አለ።
ስራ አስኪያጇ ወይዘሮ ገነት መንግስቱ የኢትዮጵያ ቤተሰብ መምሪያ ማህበር ባለፈው አመት ማለትም በ2007 ዓ.ም የተሰጠውን አገልግሎቶችም በዝርዝር አቅርበው ነበረ። ማህበሩ በዚህ አመት በተዋልዶ ጤና አገልግሎት ብቻ ወደ 6 ሚሊዮን አገልግሎት ሰጥቷል። ከዚህ ውስጥ የቤተሰብ እቅድ አገልግሎት ተነጥሎ ሲታይ ደግሞ 2.5 ሚሊዮን አገልግሎት መሰጠቱን ገልጸዋል። የዚህን አንድምታ ወይዘሮ ገነት እንዲህ ሲሉ አብራርተዋል።
ከዚህ ውስጥ እንግዲህ ስና ያን ያህል የቤተሰብ እቅድ አገልግሎት በመስጠታችን ምክንያት ከ500 ሺህ በላይ የሚሆኑ ያልታቀዱ እርግዝናን ለመከላከል ችለናል። ያ እንግዲህ ከእናቶች ጤና፣ ከህፃናት ጤና፣ ከቤተሰቡ እድገትና ብልጽግና አኳያ ስናይ ከፍተኛ አስተዋጽኦ የሚያደርግ ነው ማለት ይቻላል። እንግዲህ ይሄ ሁለት አይነት አገልግሎቶችን ብቻ ነው ለማየት የሞከርኩት። ቅድም ተጠቀሰው በወጣቶች ተዋልዶ ጤና አገልግሎት ላይ፣ በኤችአይቪስ ላይ፣ በባላዘር በሽታ ላይ በተመለከተ ትልቅ አገልግሎት እየሰጠን ያለ ነው።
በኢትዮጵያ አሁን ያለውን የህዝብ ቁጥር እድገት በተመለከተ ግን ወይዘሮ ገነት መንግስቱ የሚከተሉን ማብራሪያ ሰጥተው ነበር።
የፖፕሌሽን ቁጥር እድገቱን ስናይ ግን የእድገት መጠናችን አሁንም ከፍተኛ ነው። 2.5 ገደማ ነው የሚነሳው። አሁን የቤተሰብ እቅድ ተጠቃሚም እየጨመረ ስለሄደ የሚያድግበት ፍጥነትም እየቀነሰ ይሄዳል የሚል ግምት አለ። ቀደም ሲል ግን የነበረው በተለይ እድሜያቸው ከ15 በታች ያለው የህዝብ ብዛት ከፍተኛ በመሆኑ የተነሳ ረጅም ጊዜና ሂደትን ይፈልጋል። የቤተሰብ እቅድ ተጠቃሚ አሁንም የጨመረም እዚህ ላይ ደረሰም ቢሆን ከስር ያለው ትልቅ ፖፑሌሽን ሞመንተም የሚባል አለ። ያ ነገር ምቅ ኃይል ስላለ የተወሰነ ጊዜ መውሰዱ አይቀርም።
የዛሬ 50 ዓመት በ3 ወጣት ኢትዮጵያውያን የተጠነሰሰው የበጎ ፈቃደኞች አገልግሎት ማህበር 18,000 የበጎ ፈቃድ አገልጋዮች 740 ተቀጣሪ ሰራተኞች አሉት። የማህበሩ መስራቾች እውቁ የሰብአዊ አገልግሎት ባለሙያ አቶ ሽመልስ አዱኛ፣ ዶክተር ዊዳድ ኪዳነ ማርያምና ሲስተር ምህረት ጳውሎስ እንደነበሩም ማህበሩ ያሰራጫቸው መረጃዎች ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን የዜና ማካተቻ እናቀርባለን። ኢትዮጵያ ውስጥ ባለፈው ቅዳሜ ቅሊንጦ እስር ቤት ውስጥ ከተነሳው እሳት ጋር በተያያዘ እስረኞች ቤተሰቦች ስለ እስረኞች ዘመዶቻቸው ወሬ ለማግኘት እየተጨነቁ መሆናቸው ታውቋል። በእሳት ቃጠሎ 23 እስረኞች እንደሞቱ የመንግስት የኮሚኒኬሽንስ ጉዳይ ጽህፈት ቤት የሚዲያ ግንኙነት ስራ አስኪያጅ አቶ መሐመድ ሰይድ ለአሜሪካ ድምጽ ሬዲዮ ገልጸዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሀገራቸው ኢትዮጵያ ውስጥ በተቃውሞ ሰልፈኞች ላይ ተፈጸመ ስላለችው ከአግባብ ያለፈ ኃይል ተጠቃሚነት ጉዳይ አንስታለች ብለዋል። አምባሳደር ሰማንታ ፓወር ይህን ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የደቡብ ሱዳን ጉብኝትን ትላንት ማታ ሲያበቃ ለጋዜጠኞች በሰጡት መግለጫ ነው።
¶¶
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድናችሁ አሉላ ከበደና
ተናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጁ አስተባባሪያቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ¶¶